የማቴዎስ ወንጌል ምዕራፍ 11 ከ1 እስከ 19 ያለውን ሐሳብ ነው የምናየውና እንደዚህ የሚል ይላል የእግዚአብሔር ቃል። አነባዋለሁኝ ከ1 ጀምሮ። ኢየሱስም 12ቱን ደቀ መዛሙርቱን ማዘዝ በፈጸመ ጊዜ በከተሞቻቸው ሊያስተምርና ሊሰብክ ከዚያ አለፈ። ዮሐንስም በሆኒ ሳለ የክርስቶስን ሥራ ሰምቶ ከደቀ መዛሙርቱ ሁለቱ ላከና የሚመጣው አንተ ነህን ወይንስ ሌላ እንጠብቅ አለው። ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት። እውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል። በእኔም የማይሰናከለው ሁሉ ብፁዕ ነው። እነዚያም ሲሄዱ ኢየሱስ ለሕዝቡ ስለ ዮሐንስ ሲናገር ጀመረ፣ እንዲህም አለ፦ ምን ልታዩ ወደ ምድረ በዳ ወጣችሁ? ነፋስ የሚወዘውዘውን ሸምበቆን? ወይንስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰ ሰውን? እነሆ ቀጭን ልብስ የለበሱ በነገሥታት ቤት አሉ። ወይም ምን ልታዩ ወጣችሁ? ነቢያትን? ነቢይን? አዎን እላችኋለሁ፣ ከነቢይም የሚበልጠውን። እነሆ መንገድህን በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነውና። እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም፤ በመንግሥተ ሰማያት ግን ከእርሱ የሚያንሰው ይበልጠዋል። ከመጥምቁ ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው፤ የሚሰማ ጆሮ ያለው ይስማ። ነገር ግን ይህን ትውልድ በምን መስለዋለሁ? በገበያ የሚቀመጡትን ልጆች ይመስላሉ። እነርሱም ባልንጀሮቻቸውን እየጠሩ እንቢልታ ነፋንላችሁ፣ ዘፈን አልዘፈናችሁም፣ ሙሾ አወጣንላችሁ፣ ዋይ ዋይም አላላችሁም ይላቸዋል። ዮሐንስ ሳይበላና ሳይጠጣ መጣ፣ እነርሱም ጋኔን አለበት አሉ። የሰው ልጅ እየበላና እየጠጣ መጣ፣ እነርሱም እነሆ በላተኛና የወይን ጠጅ ጠጭ የቀራጮችና የኃጢአተኞች ወዳጅ ይሉታል። ጥበብም በልጆቿ ጸደቀች። የወሰድኩት ርዕስ የወሰድኩት ከዛው ከመጽሐፉ ነው። መስማትና ማየት የምንፈልገው ምንድን ነው ማለት ኢየሱስ ክርስቶስ የመጡትን ሰዎች ወይም ደግሞ በዙሪያ የነበሩትን ምን ልታዩ ትፈልጋላችሁ ብሎ ያላቸውን ነው። እና የምናየውና የምንሰማው ነገር እምነታችንን ይቀርጸዋል። ይሄ በጣም ሁላችንም የምናውቀው በጣም በቀላሉ የምንረዳው ነገር ነው። እና በእኔና በእናንተ ሕይወት እንግዲህ በጣም ወሳኝ ነው ብለን የምናስበው ልናየው የምንፈቅደው ልንሰማው ራሳችንን የሰጠነው ነገር ምንድን ነው? በሕይወታችን ውስጥ እግዚአብሔር እንድናየው የሚፈልገው ነገር አለ። ዮሐንስ መጥምቁ በጣም በእግዚአብሔር የተላከ መልእክተኛ ነው። መልእክቱን ይዞ ሲመጣ የመሲሁን መምጣት አስቀድሞ ጥርጊያውን ለማቅናት የተላከ ሰው ነው። እንግዲህ ይህ ሰው በእስር ቤት በነበረበት ወቅት ውስጥ የላካቸው ደቀ መዛሙርቶቹ አሉ። በዚህ ውስጥ በጣም እንድናየው የምፈልገው ነገር ህይወት እምነታችንን በጣም በምታወዛግብበት ጊዜ፣ የኑሮ አካሄድ በጣም በእኔና በእናንተ ህይወት ውስጥ የሚያንቀሳቅሱን ወይም ደግሞ ነገሮቻችንን ከፍ ዝቅ የሚያደርጉ ነገሮች በሚከሰቱበት ጊዜ ኢየሱስ ክርስቶስ የሰራቸውን ነገሮች እንድንመለከት፣ ኢየሱስ ክርስቶስ በቃሉ የነገረን ነገር ጠንቅቀን እንድናደምጥ እና ከመንፈሳዊ መሰናክልና ግዴለሽነት እንድንጠበቅ በዚህ ሀሳብ ውስጥ የምናየው እና የምናየውና የምንሰማው ነገር እምነታችንን ይቀርጻል። እምነታችንን ደግሞ በጣም መቅረጽም ብቻ ሳይሆን አናኗሯችንን ሁሉ የሚሰራ ነው። ስለዚህ ከክርስቶስ የምንሰማው እውነት እነዚህን ነገሮች በእኔና በእናንተ ህይወት ውስጥ መስራትም መቅረጽም መለወጥም የሚችሉ ናቸው። ስለዚህ የምናየውና የምንሰማው ነገር ወሳኝ ነው። ምክንያቱም አሁን ባለንበት ዘመን በጣም ብዙ የምንሰማቸው የምናያቸው ነገሮች በዙሪያችን አሉ። እነዛ ነገሮች እኔና እናንተን የሚያጋልጡን ነገሮች ስላሉ ማለት ነው። እንግዲህ አስቡት፣ በእነ ዮሐንስ ማለትም በኢየሱስ ክርስቶስ በነበረበት ዘመን በጣም ሰዎች ሊያዩት የሚፈልጉት ነገር ነበር። ለዛውም በጣም የሚታይ ነገር የሌለበት ጊዜ ላይ ኢየሱስ የጠየቃቸውን ጥያቄም ትመለከታላችሁ። እና ይሄ ያለንበት ዘመን ደግሞ እኔና እናንተን ከልክ ያለፈ በጣም ኦቨርሎድድ የሆኑ ነገሮችን የምንሰማበት የምናይበት ነው አይደለ? በዚህ በተከታታይ ግዚያቶች በጣም ከማነባቸው ነገሮች ውስጥ አንዱ ከዚህ ከቴክኖሎጂ ጋር የተገናኙ ነገሮች በጣም እያነበብኩኝ ነው። ፎር ሳም ሪዝን አንድ ጽሁፍ ላይ ያነበብኩት ነገር በጣም ገረመኝ። በ1980ዎቹ አካባቢ ላይ ለሰዎች አሁን በዘመናዊው መልኩ የሚቀርቡ መረጃዎች ተሰብስበው ቢቀርቡ ሰዎች እንደው በአጭሩ ሊያገኟቸው የሚችሉ የመረጃ መጠኖች በቀን ውስጥ ወደ 40 ምናምን ጋዜጣ የሚመዝን በቀን ውስጥ ማለት ነው። በ80ዎቹ ውስጥ ወደ 40 ምናምን ጋዜጣ የሚመዝን ኢንፎርሜሽን በቀን ይደርስ ነበር ከቴክኖሎጂው መምጣት ጋር። አሁን ባለንበት ዘመን በቀን ምን ያህል ጋዜጣ ቢሆን ብላችሁ ትገምታላችሁ? ከ170 በላይ ጋዜጣ በቀን ይሰጠናል፣ ማለት የምናገኛቸው ኢንፎርሜሽኖች ማለት ነው። ይህንን ሳስብ እኔ ወደኋላ መለስ ብዬ አገር ቤት በልጅነት በነበረን ጊዜ ማለት ነው እና እኔ ባደግኩበት ጊዜ አንድ ቻነል ብቻ ነው የነበረው፣ ታስታውሳላችሁ። በቀን ለዛውም ደግሞ ምሽት ላይ ነው የሚጀመረው። እንግዲህ አሮን ከኔ ያንግ የሆናችሁ ትኖራችሁ። ዳኒ እንዴት ነው ታስታውሳል? ኦኬ፣ ሌሎቻችን ትንሽ ከፍ ያለነን ብዬ ነው። እና በቀን የምንከፍታቸው የምንከፍተው ነገር ምናምን አልነበር በዛ ጊዜ ማለት ነው። የምናገኘው ኢንፎርሜሽን ራሱ በጣም ውስን ነበር። ከዛ የተነሳ ሰዎች ጠብቀው ነበረ ዜና ሁሉ የሚሰማው። ከቀኑ 7 ሰዓት ተብሎ የሚነበብ ዜና ነበረ፣ ከጠዋቱ 1 ሰዓት ተብሎ የሀገራችን ዋልታ ቡና ያደግንበት ማለት ነው እሱ ሲዘመር ምናምን ነገር ዜና እንደሚመጣ እናውቃለን፣ ለትምህርት ቤት እንዘጋጃለን እንወጣለን። ያንን ዘመን አሁን በዚህ ዘመን ውስጥ አምጥተን ስንመለከተው የምናገኛቸውና የምናያቸው ነገሮች በጣም ለብዙ ነገር የሚያጋልጡን ናቸው። አሁን የምንሰማው ነገር ምንድን ነው? የምናየውስ ነገር ምን ይመስላል? አሁን ምን እየሰማን ነው? የምንሰማውን ነገር በምን አይነት መልኩ ነው እያስተናገርን ያለ ነው? ዮሐንስ በእስር ቤት ውስጥ ሆኖ የሰማው ነገር አለ። በጣም ከቁጥር 1 እስከ 19 ውስጥ ብትመለከቱ ይሄ ስለ መስማት በጣም ደጋግሞ ይናገራል። መጽሐፍ ቅዱሳችሁን ስታነቡ በመደጋገም የሚነገሩ ቃላቶች ካሉ እነዛ ላይ በጣም ትኩረት አድርጉ፣ በጣም ትርጉም ስላላቸው ማለት ነው። ስለዚህ ዮሐንስ ኢየሱስ ክርስቶስ የሚያደርገውን ነገር ሰማ ይልና ደቀ መዛሙርቱን ወደ እርሱ ላከ። እኔና እናንተ የምንሰማቸው የተለያዩ ነገሮች አሉ፣ ግን የምንሰማበት መንገድና መንፈስ በጣም ዮሐንስ በእስር ቤት ሆኖ ነው የሰማው። የኔና የእናንተ ደግሞ እሱን የምንሰማበት ማንነታችን ሜይ ቢ በሚታይ እስር ቤት ውስጥ ላይሆን ይችላል፣ ግን የተያዝንበት ነገር ግን የምንሰማውን ነገር ይወስናል። ዮሐንስ እስር ቤት ውስጥ ሆኖ የሚጠብቀው መሲህ ተስፋውን በማሰብ ስለ ክርስቶስ እየሆነ ያለውን ነገር በመስማት ምን አይነት ጥያቄ የጠየቀ? ጌታ ሆይ በእርግጥ አንተ ያ የምትመጣው ነህ ወይንስ ሌላ እንጠብቅ? አንዳንዴ ህይወት በጣም በዛ አይነት መልኩ እኔና እናንተን ወጠራ የምትይዝበት ጊዜ አለ አደለ? አንተ ነህ ወይንስ ሌላ እንጠብቅ? ሌሎች ነገሮችን መፈለግ አለብኝ ወይንስ ባለሁበት ሁኔታ እንደምትመጣ እርግጠኛ መሆን እችላለሁኝ ወይ? ማቴዎስ ወንጌል ምዕራፍ 11 የማቴዎስ መጽሐፍ ራሱ ሲጻፍ ስለ ንጉሱ መምጣት ነው አደለ? የምስራቹን እየሰበከ ነው የመጣው፣ የሚያድነው ጌታ፣ ለእውሮች ማየትን፣ ለሳሰሩ መፈታትን፣ ለቀንበር ለከበደባቸው ነፃነትን። ኢየሱስ የመለሰው መልስ ምንድን ነው ያላቸው? ሂዱና የምትሰሙትንና የምታዩትን ለዮሐንስ ንገሩት። በጣም ቁም ነገሩ ያለው እዛ ጋር ነው። እንግዲህ ሂዱና ምን የምትሉትን የምትሰሙትንና የምታዩትን። ዮሐንስ ለክርስቶስ ኢየሱስ ዘመድ ነው አይደል? ኤልሳቤጥና ማርያም ዘመዳሞች ናቸው። ዮሐንስ የስድስት ወር ታላቁ ነው ለጌታችን ለኢየሱስ ክርስቶስ። ስለዚህ ዮሐንስ ሲመጣ ይዞ የመጣው የምስራችና ብስራት ምንድን ነው? እሱ ነፃ የሚያወጣው መሲህ መጥቷል። ይሄ መሲህ ሲመጣ ድሆችን እነሱን ነፃ ለማውጣት የታሰሩትን ለመፍታት በቀንበር ውስጥ ያሉትን ነፃነታቸውን እንዲያገኙ የሚመጣው አንተ ነህ ወይንስ ሌላ እንጠብቅ? በጣም ዮሐንስ የሚጠብቀው ነገር ነበረ። ዮሐንስ ሲመጣ ይሰብክ የነበረው ስብከትና ይናገር የነበረው ነገር ምንድን ነው? እሱ ይሄ መሲህ ሲመጣ በፍርድም ነው የሚመጣው የሚል አይነት ቋንቋም ነበረው። የሚለው ነገር ምንድን ነው? እሱ ምሳር ወይም ደግሞ ምሳር መጥረቢያ መጥረቢያው በዛፉ ስር ተዘጋጅቷል እና ብትሰሙት ጥሩ ነው፣ ባትሰሙት ግን ይቆርጣችኋል ሁሉ የሚል መልእክት ነበረው። በጣም የዮሐንስ ጥርጣሬ ኢየሱስ ክርስቶስ ጥርጣሬውን አልለቀፈበትም። ሌሎች ፈሪሳውያን ኢየሱስን በጣም ለመሞገት የፈለጉበት ቦታዎችና ሁኔታዎች ውስጥ ኢየሱስ ሲመልስላቸው በጣም ጥርጣሪያቸውን በክፉ አይነት ጥርጣሬ ስለሚያዩ እነሱም በመንቀፍ ነበር ይመልስላቸው የነበረው። የዮሐንስ ግን ጥርጣሬ ግን በጣም ይሄ ኦነስት የሆነ ጥርጣሬ ማለት አንተ እንደሆን ካቃለው ግን አጠባበቄ ወይም ደግሞ ስጠብቅ እየጠበቅኩ ያለሁትኝ አንተ ስትመጣ እነዛ ነፃነትን ያገኛሉ ብለህ ተስፋ እንደገባኸው ነፃ መውጣት ያለብኝ ሰው ነኝ፣ ግን እስር ቤት ውስጥ ነው ያለሁትኝ። አንዳንድ ጊዜ ህይወታችን እንደዚህ አይነት ነገር አለው አይደለ? ጌታዊ ተስፋ እኮ ገብተህልኛል፣ ግን የገባኸውን ተስፋ አሁን እንዳሰብኩት አይደለም የማየው። የእስራኤል ህዝብ ወደ ንስሐ እንዲመለሱ ወደ ጌታ እንዲመጣ ዮሐንስ እየጠቆመ ነው የመጣው። የእስራኤልን ህዝብ ብቻም አይደለም፣ ነገር ግን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው እያለ ስለ ክርስቶስ እየተናገረ ሁሉ መጥቷል። የተሳተ ግምት ውስጥም ገብቶም ሊሆን ይችላል። አይ የጠበቀው አጠባበቅ መሲሁ ሲመጣ ለእስራኤል ነፃነትን ያደርጋል፣ ስለዚህ በፍትህ ለመፍረድ ንጉሱ ስለሚመጣ ያ ንጉሱ ነፃነትን ለመስጠት ይመጣል። ስለዚህ አጠባበቁ ምንድነው? እሱ ሮማውያንን ወይም ደግሞ በእሱ ላይ ጫና ያበዙበትን ሁሉ ጥርግርግ አድርጎ አንስቶ እነዛን በእስር የነበሩትን ነፃ በማውጣት ኢየሱስ ክርስቶስ ያንን ነፃነት ይሰጠናል ብሎ አስቦ ነበረ። ነገር ግን ኢየሱስን ያየውና ያገኘው የሰማው ነገር ምንድነው? እሱ ኢየሱስ ክርስቶስ በሌላ ስፍራና በሌላ ቦታ ላይ ለድሆች ሲሰብክ ታምራትን ሲያደርግ ከሚጠበቀው ባሻገር ነበረ የተመለከተው። ዮሐንስ ስለ ክርስቶስ ስራዎች ሰማ፣ ነገር ግን በመከራው ውስጥ ሲያልፍ ያየው አልመሰለው። ወገኖቼ እምነታችን ያለ ጥያቄ ሆኖ መገኘት ማለት አይደለም። እናምነዋለን፣ ግን ጥያቄ አለ። እምነታችን ከጥያቄዎቻችን ነፃ ያደርገናል ብለን የምንገምትበት ሳይሆን፣ ነገር ግን የተቀበልነው እውነት ከእግዚአብሔር ጋር እንድንስማማ ያደረገን እውነት በእርሱ ላይ የምንጸናበት ነው። ዮሐንስ ደቀ መዛሙርቱን ወደ ኢየሱስ ላካቸው። መዝሙር ምዕራፍ 73 ላይ በጣም አንድ የሚገርም ሁኔታን ይናገራል። መዝሙር 73 ላይ የመዝሙሩ ጸሐፊ ዳዊት አይደለም፣ ነገር ግን ምንድነው እሱ የሆነው ነገር፣ እኔ አለ በጽድቅ እጆቼን በጽድቅ ልካስ የታጠብኩትኝ በከንቱ ነው፣ ምክንያቱም ራሴን በቅድስና በጽድቅ ጠብቄ ኃጢአተኛውን ሳየው ኃጢአተኛው ሲፋፋ፣ ኃጢአተኛው ሲሳካለት፣ ኃጢአተኛው ከፍ ከፍ ሲል ያቃ ያለው ነገር ሁሉ ሲባረክለት አየሁኝ፣ ለካስ በከንቱ ነው ብሎ ማሰብ ጀመር። ነገር ግን መዝሙር 73 ቁጥር 16 እና 17 ላይ ምን ብሎ ይናገራል? ይህንን ለመረዳት በሞከርኩኝ ጊዜ ይላል አድካሚ ተግባር መስሎ ታየኝ፣ ይኸውም አለ ወደ አምላክ መቅደስ እስክገባ መጨረሻቸውንም እስካይ ድረስ ነበረ አለ። የምናየው ነገር በጣም ወሳኝ ነው። ያለውን እይታ እንዲለውጥ ያደረገው መዝሙረኛውን ወደ መቅደሱ እስከሚገባ የእርሱን የአምላኩን ማንነት እስከሚመለከት ድረስ። እንባቆም በጣም ብዙ ሙግት ነበረው። በጣም ፍትህ መዛባቱን መጓደሉን ያይ ነበረ። ነገር ግን እግዚአብሔርን መጠበቅ የሚባለውን ነገር በጣም ከእግዚአብሔር ተማረ። ማርቆስ ምዕራፍ 9 ላይ አምናለሁ አለማመኔንም እርዳ ብሎ አለው ይላል። ወገኖች አንዳንድ ጊዜ እናምናለን፣ አለማመናችንን ራሱ እንዲረዳን መለመን ማለት በጣም ወሳኝ የሆነ ነገር ነው። በህይወታችን ውስጥ አንዳንድ በህይወታችን ውስጥ ያሉ በጣም በዝምታ የያዝናቸው ጥያቄዎች፣ ጌታዊ ለምንድን ነው ይህን አይነት ስቃይ ይህንን አይነት መከራ የምበላው? ጸሎቴ ስለምን አልተመለሰም ብለን የምንላቸው ጸሎቶች ማለት ነው። ማለት በመታዘዝ የምከፍለው ዋጋ በጣም ዋጋ እያስከፈለኝ ነው፣ ነገር ግን ዝምታ እስከ መቼ ነው ብለን የምንልበት። የዮሐንስ ጥያቄ በጣም ተመሳሳይ ጥያቄ ነው እያነሳ ያለ። በህይወታችን ውስጥ አሁን ያለንበት ሁኔታ ሊሆን ይችላል፣ ነገ የምንገኝበት ሊሆን ይችላል። ክፉዎች ሲከናወንላቸው እኔን በቸልታ የምታየኝ ይመስለኛል አይነት ስሜት ሁሉ የሚሰማን ጊዜ አለ። ግን ወገኖቼ ጥያቄው መኖሩ አይደለም የሚያሰጋው አደገኛው ነገር፣ ጥያቄዎቻችን ይዘን የምንሄደው ወዴት ነው። ዮሐንስ መጥምቁ ጥያቄ ነበረው አይደለ? የነበረው ጥያቄ አንተ ነህ ወይንስ ሌላ እንጠብቅ የሚል ጥያቄ ነው። ደቀ መዛሙርቱን የላካቸው ወደ ማን ነበር ይላል? ወደ ኢየሱስ። ከኔ ጋር ናቸው አይደለ? ወደ ኢየሱስ ላካቸው ይላል። ስለ ጥያቄው አይደለም አሁን በጣም ልናስብ የሚገባን፣ ግን ጥያቄዎቻችንን ይዘን የምንሄደው ወዴት ነው? ኢየሱስ የመለሰለት መልስ አንተ የማትረባ ምናምን ብሎ አልመለሰለትም። ኢየሱስም እንዲህ ብሎ መለሰላቸው፣ ሄዳችሁ የምትሰሙትንና የምታዩትን ለዮሐንስ ንገሩት። ቁጥር አራት ላይ ማለት እውሮች ያያሉ፣ አንካሳዎች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆች ወንጌል ይሰብካል። አሰባችሁታል? እስር ቤት ውስጥ ሆኖ ስቃይ እየበላ መከራ እየበላ ኢየሱስ ክርስቶስ የላከውን መልእክት ኢየሱስ እንዲህ ብሎሃል ማለት ለዮሐንስ ምን ይፈይድለታል አይነት ነገር ማለት ነው። አንዳንዴ የእግዚአብሔርን መልስ እኔና እናንተ የምንጠብቀው በእኛ መንገድ ስለሆነ የሚመጣውን መልስ በጣም ለመቀበል እንቸገራለን። ግን ቁም ነገሩ ምን መሰላችሁ? ኢየሱስ ያያችሁትንና የሰማችሁትን ዮሐንስ መጀመሪያ ሰምቷል። ከዛ በኋላ ኢየሱስ ምን አለ? ያያችሁትንና የሰማችሁትን። ያያችሁትና የሰማችሁትን ብሎ ሲል የቀደመው ኪዳን የተገባው ተስፋ እየተፈጸመ ነው። ስለዚህ መሲሁ አሁን አለ፣ መሲሁ ስራውን እየሰራ ነው። የእግዚአብሔር ፍርድ ግን በእኔና በእናንተ ፍላጎት ጊዜ አጠባበቅ ሳይሆን የሚመጣው በራሱ ጊዜ ነው የሚመጣው። በቃ ጭሩ መልስ ማለት ነው። የሰማችሁት ያያችሁት ብሎ ሲል አሁንም ስራ ላይ ነኝ፣ እግዚአብሔር አሁንም ስራ ላይ ነው ያለው። ወገኖች፣ ይሄ የእግዚአብሔር ተስፋ የሚፈጸም ተስፋ ነው። ቅድም ያነበብኩት የኢሳያስ መጽሐፍ ምዕራፍ 61 ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ እግዚአብሔር ቀብቶኛል፣ ልባቸው የተሰበረውን እንድጠግን፣ ለምርኮኞች ነፃነትን፣ ለእስረኞች መፈታትን እንዳውጅ ልኮኛል ብሎ ሲል ይሄ የእግዚአብሔር እውነት የማይሻር እውነት ነው። ሁኔታችን ያንን ነገር ትክክል እንደሆነ ቢያቀርብልንም ባያቀርብልንም ማለት ነው። ሰዎች ግራቪቲ የለም ብለው ቢሉ ግራቪቲ የለም ብለን ማለት እንችላለን? እስቲ ከፎቅ ላይ ሞክርና እንየው አይነት ነገር ነው የምንለው አይደለ? ማለትም የእግዚአብሔርን እውነት የኔና የእናንተ ያለንበት የህይወት ሁኔታ አይለውጠው። ኢየሱስ ማንነቱን የሰራውን ስራ በማየት እይታችን በእርሱ ላይ እንዲሆን ማለት ነው። ብዙ ጊዜ ችግሮቻችን አቅም የሚያገኙት አይኖቻችንን ከሱ ላይ ሰበር ስንድናደርግ ሲያደርጉን ነው አይደለ? እይታችን ከሱ ላይ ልክ ሲነሳ ጴጥሮስን ታስታውሳላችሁ። በባህር ላይ ኢየሱስ ክርስቶስ በተራመደ ጊዜ ጌታ አንተ ከሆንክ ጥራኝ አለው አይደለ? ከዛ በኋላ ልክ መራመድ ሲጀምር ንፋሱን፣ አውሎ ንፋሱን ሲመለከት ምን ሆነ ይላል? መስጠም ጀመረ ይላል። ወገኖች፣ በህይወታችን፣ በእምነታችን፣ በጉዞአችን ግራ መጋባታችንን የቀና የሚያደርገው ከክርስቶስ ጋር ባለን የእርሱ የሆነውን ነገር በመያዝ የምንጓዘው ጉዞ ነው። ያቺ የሰማራይቲቱ ሴት ኢየሱስ ክርስቶስ በውሃ መቅጃው አጠገብ ተቀምጦ በጠበቃት ጊዜ የምትፈልገው ነገር ነበራት። ይችን ሴት ያላት ነገር ምንድነው? እሱ አጠጭኝ ብሎ የሚልሽ ማን እንደሆነ ብታውቂ ኖሮ አንቺ ትለምኝው ነበረ። ጥያቄዎች አሉ። ጥያቄዎቻችን ወገኖቼ፣ የክርስቶስ ኢየሱስ ሙሉ ለሙሉ ወደ ምድር እስከሚመጣበት ጊዜ ድረስ የማይቀር በህይወታችን ውስጥ የሚጎርል በህይወታችን ውስጥ የምናጣው ወደፊት የሚገጥመን የተለያዩ ነገሮች አሉ። ቅድም እንዳልኩትኝ ፈሪሳውያኑ ለኢየሱስ ያቀረቡትን አይነት ጥያቄ አይደለም ዮሐንስ ያቀረበው። በጣም ኢኖሰንት የሆነ ጤናማ የሆነ ጥርጣሬ ያለው ጥያቄ። ጥያቄያችንን ይዘን ስንቀርብ እግዚአብሔር በጣም እንደ ክፉ አባት ረጅም አርጩሜ ይዞ በጠየቅነው ቁጥር ሾጥ የሚያደርገን አይደለም። ወደ እርሱ እንድንመለከት እንድናስተውል፣ ወደ እርሱም እንድናይ በእርሱ ላይ እንድንታመን ማለት በዚህ ባለንበት ዘመን ጌታን በተለየ መገለጥ እናየዋለን አይነት ነገር አይደለም እያልን ያለ ነው። መስማትና ማየት በእግዚአብሔር ቃል አማካኝነት በጸጋው በመንፈሱ የምናየው እይታ ማለት ነው። እና እናንተ ያው ቅዱስ ቃሉ ተሰጥቶናል። ከዚህ ቅዱስ ቃል ጋር ያለን ግንኙነት እንግዲህ እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ መጽሐፍ ቅዱስ እንደሚናገር የእግዚአብሔርን የክብር ወንጌል እውነት እንድናውቅ ብርሃኑን በጨለመው ልባችን ላይ አበራው ብሎ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ይናገራል። ኢየሱስ ክርስቶስ እነዚህን ሰዎች ሲናገራቸው ምን አለ? በዮሐንስ ወንጌል ላይ ሳያዩት የሚያምኑት ብፁዓን እንደሆኑ፣ ይህም የተጻፈው ደግሞ ለእኔና ለእናንተ ለመዳናችን እንደተጻፈ። ስለዚህ በጣም ትልቁ ጥያቄ ምንድን ነው መስማት የሚያስፈልገን ብቻ አይደለም፣ ነገር ግን ክርስቶስ የሚለውን ለመስማት ፈቃደኞች ነን ወይ? ቅድም እንዳልኩትኝ ሄዳችሁ ለዮሐንስ ዕውሮች ያያሉ፣ አንካሶች ይዘላሉ፣ ሙታን ይነሳሉ፣ እነዚህን ሁሉ ንገሩት ብሎ አላቸው። ለዮሐንስ ለሚጠብቀው ጥያቄ የኢየሱስ ምላሽ እንደሚጠብቀው ነበረ ወይ ብለን ስንል አይደለም። መስማት እንፈልጋለን፣ ግን መስማት ፈቃደኞች ነን ወይ? እግዚአብሔር ሊለን የሚፈልገውን ነገር ሲለን ማየት እንፈልጋለን። ነገር ግን ክርስቶስ በእውነት እሱ በማንነቱ ሊያሳየን የሚፈልገውን ነገር ለማየት ፈቃደኞች ነን ወይ? ጳውሎስ በነበረበት ጉዞ ላይ ጌታ ፊት ለፊት ተገናኘው አይደለ? ማርቆስ በደማስቆ መንገድ ላይ የሐዋርያ ሥራ ምዕራፍ 9 ላይ ስለዚህ አንተ ማንህ ብሎ ባየው ጊዜ ማንነቱን ነገረው። እኔ የምታሳደደኝ ክርስቶስ ነኝ፣ የመውጊያውን ብረት ብትቃወም በአንተ ምን ያደርግብሃል? ይብስብሃል። ምንም እንኳን ጳውሎስ ጥሩ የሆነ የሃይማኖት ቅናት ቢኖረውም ነገር ግን ሊያየው የሚፈልገውን ሳይሆን ማየት የሚገባውን ለማየት ፈቃደኛ ሆኖ መገኘት ነበረበት። ብዙዎች በጣም የምንጠብቀው እነሱ የሚፈልጉትን ነገር እግዚአብሔር እንዲላቸው ነው አይደል? የሚፈልጉት አንዳንድ ጊዜ በጣም ነብይ ምናምን ብለን እንላለን አይደለ? እናንተ እንኳን አትሉም እንደዛ አይደል? እንደዛ አይነት ነገር አለን፣ ፍላጎት አለን። ነብይ ብለን የምንፈልገው የእውነት እውነት ማለት ሲፈቀፈቅ ማለት ነው። ተፈቅፎ ስናየው ስንፈትሸው እንድንባል የምንፈልገውን ነገር እንዲሉን ስለምንፈልግ ነው። በጣም ሳንወሻሽ ማለት ነው። እኔና እናንተ እውነት አይደለም የምንናገረው? ሳንወሻሽ እውነት ስንነጋገር እግዚአብሔር ሊናገረን የሚፈልገውን ነገር በጣም እዚህ ጋር ግልጽ በሆነ መልኩ ነግሮናል አይደለ? ግን ነብይን የምንፈልገው የኔን ፍላጎት እንዲልልኝ ነው። ብዙ ታሪክ ልነግራችሁ እችላለሁ። በጣም ሰዎች የልባቸውን ፍላጎት እንዲባልላቸው ስለሚፈልጉ ወገኖቼ፣ እግዚአብሔር የሚለንን ነገር ሲለን ለእኛ የሚጠቅመንን ነገር ሊለን ስለፈለገን ኢየሱስ ማስጠንቀቂያ ይሰጣቸዋል። የሚሰጣቸው ማስጠንቀቂያ ቁጥር 6 ላይ ስትመለከቱት በእኔ የማይሰናከል ሁሉ ምስጉን ነው ብሎ ይላቸዋል። አሁን በእኔ የማይሰናከል እያላቸው ያለው ምንድን ነው? እሱ እኔ መሲሁ ነኝ፣ እኔ አዳኙ ነኝ፣ በእኔ ብታምኑ ብትከተሉኝ ይሆንላችኋል። ድንገት በዙሪያ ያሉ ሰዎች የሚሉት ነገር ምን መሰላችሁ? ዮሐንስ መጥምቁ ስለ አንተ ተንብዮ ስለ አንተ ተናግሮ ምን ፈየደው አይነት ነገር ሊሉ ይችላሉ። ማለት ይህን ቃል ሳስበው እንደ ዮሐንስ እስር ቤት ነው ያለው ምንድን ነው ትርጉሙ አይነት ነገር ማለት ነው። ግን በእኔ የማይሰናከል ወገኖቼ፣ እኔና የእናንተ ትልቁ ቁልፉ ነገር የክርስቶስን ማንነት በተረዳ ነው በዛ ማንነቱ ተቀብለ ነው የሚያስከፍለንን ዋጋ በመክፈል አብረነው ለመጓዝ ፈቃደኞች ነን ወይ? ወገኖቼ፣ እኔና እናንተ ኢየሱስን የምንከተለው የምንፈልገውን ነገር ለማግኘት ነው ወይንስ ከእርሱ የሚሆነውን የሚያዋጣንን ነገር ለመቀበል ነው? ዮሐንስ ቅድም እንዳልኩትኝ በጣም የእግዚአብሔር ፍርድ ወዲያውኑ መጥቶ ከነበረበት እስር ቤት ነፃ ወጥቶ በጣም አርነቱ እንዲታወጅለትና ነፃነቱን እንዲቀበል ሊሆን ይችላል። ነገር ግን ያ ነገር አልሆነም። የእግዚአብሔር መንግስት ፍጻሜን የሚያገኘው በእኛ ፍላጎት፣ በእኛ ጥያቄ፣ በእኛ ዲማንድ ወይም ደግሞ አላለ አንዳንድ ጊዜ መንግስት ላይ ማህበረሰብ ህብረተሰብ ያምፅና የመንግስትን አቋም የሚያስለውጥበት ጊዜ አለ አይደለ? የትኛውንም ያክል እኔና እናንተ ብለን ብንሰለፍ ብንወጣ የእግዚአብሔርን ሀሳብ ልንቀይረው አንችልም። አንድ ጊዜ የማረሳው አንድ ሰባኪ ምን ብሎ አለ፣ እንባቆምን መጽሐፍ ነው የሰበከው እና በማይረሳ ጥሩ በሆነ ቋንቋ ነው የተናገረው እና እንባቆም በጣም የእግዚአብሔር መዘግየት በጣም ካሳሰባቸው ነቢያቶች መካከል አንዱ ነው አለ እና ህዝቡ በጣም በቃ ጨቅጭቆታል አለ እና መዘግየትህ ለምንድን ነው? እንዲህ መሆንህ ለምንድን ነው የሚለውን ነገር ታስታውሳላችሁ። በፊት ኢትዮጵያ ውስጥ በቀበሌ ምናምን ጉዳይ ሲፈጸም የሆነ ክላሴር የሚባል ነገር ነበር አይደለ? ሰማያዊ ቀይ ምናምን፣ በዛ ጉዳይ ለማስፈጸም ይዛችሁ ትገባላችሁ እና እንባቆምን የላኩት ይመስለኛል ብሎ አለ። እንባቆም ሄዶ ወደ እግዚአብሔር ፊት ቀርቦ ያንን ጉዳዩን ሄዶ ይዞ ገባና ከዛ በኋላ ምዕራፍ 3 ላይ ምንድን ነው የሚለው? እንባቆም እኔ ግን በእግዚአብሔር ተስፋ አደርጋለሁ የሚለው ነገር ገባው አለ። ሲገባው ያንን ይዞ የገባውን የማመልከቻ ወረቀት ይዞ መልሶ መጥቶ የወላችሁ የራሳችሁ ጉዳይ፣ እኔ ግን እግዚአብሔርን እጠብቃለሁ ወደሚል አቋም መጣ ብሎ ይለዋል። ተመሳሳይ ነገር ነው ወገኖች። ክርስቶስ በእርሱ ልናምንና በእርሱ እንዳንሰናከል ብዙ ደቀ መዛሙርቱ ከትምህርቱ አስጨናቂነት ተነሳ ወደ ኋላ አሉ ይላል። ወገኖች የክርስቶስ ማንነት ለሰዎች ጥያቄ ውስጥም ሊገባ ይችል ይሆናል። ነገር ግን ለኔና ለእናንተ ለምናምንበት ሰዎች ኢየሱስ ክርስቶስ መዳኛችን ነው። ኢየሱስ ክርስቶስ የማሰናከያ አለት ነው፣ ደግሞም ለምንድንበት ደግሞ የመዳኛችን ምክንያትም ነው ብሎ ይለዋል። ሰዎች ኢየሱስን ላለመቀበል የሚፈልጉት ምንም ስላልሰሙ አይደለም፣ ነገር ግን ኢየሱስ የሚናገረው እነርሱ መስማት የሚፈልጉትን ስላልሆነ ነው። ብዙ ጊዜ እግዚአብሔር ይናገረናል አይደለ? ነገር ግን መስማት የማንፈልገው እግዚአብሔር ስላልተናገረ አይደለ? ምቾትን ፈልገን ነገር ግን ያለ ንስሐ ወደ እርሱ መጠጋት የምንፈልግ ከሆነ በጣም ትልቅ ስህተት ነው። ስኬትን ፈልገን መስቀሉን ላለመሸከም የቆረጠ ማንነት ካለን ያም መሰናከያ ነው። ነገሮቻችንን በእኛ ቁጥጥር ስር ለመያዝ ፈልገን ራሳችንን ለማስማረክ የማንፈልግ ከሆነ እሱም መሰናከያ ነው። እግዚአብሔር የምናደርጋቸውን ነገሮች ሁሉ በማረጋገጫ ማህተብ በመምታት ሊያሳልፍልን አይደለም የሚናገረን። አሁንም እንድታስቡት የምንፈልገው ነገር የምንሰማው ነገር ህይወታችንን የሚቀርጸን ነው። የምንሰማው ነገር የኔና የእናንተን ማንነት የሚሰራው። አሁን ጥያቄው ክርስቶስ ራሱን እንደገለጠው እንቀበለዋለን ወይ? እኛ እንደምንፈልገው ወይንስ እንደርሱ ማንነት? ኢየሱስ ክርስቶስ ወደ ህዝቡ ዞር ብሎ ወደ ምድረ በዳ የወጡትን ሰዎች የጠየቃቸው ጥያቄ ምንድን ነው? እሱ እናንተስ ምን ልታዩ ወጣችሁ? ዮሐንስ የሰማው ነገር አለ፣ ደቀ መዛሙርቱን ልኳል። እንዲሰማ የፈለገውን ነገር በእነርሱ አማካኝነት ልኮላቸዋል። ቁጥር 7 ላይ እንደዚህ ብሎ ይናገራል። እዛ ምዕራፍ 11 ላይ እነዚያም ሲሄዱ ለህዝቡ ስለ ዮሐንስ ሲናገር ጀመረ፣ እንዲህም አለ፦ ምን ልታዩ ወደ ምድረ በዳ ወጣችሁ? ነፋስ የሚወዘውዘውን ሸምበቆን? ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰውን? እነሆ ቀጭን ልብስ የለበሱ በነገስታት ቤት አሉ። ወይስ ምን ልታዩ ወጣችሁ? ነቢይን? አሁን እላችኋለሁ ከነቢይም የሚበልጠውን። በጣም እዚህ ጋር እንድናስበው የሚገባን ነገር ወገኖቼ፣ የምንፈልገውን ነገር ለማየት ራሳችንን አዘጋጅተን ከመሄድ ነገር ግን ጌታን ራሱን ለማየት ከመፈለግ ከተዘጋጀ ማንነት ከመሄድ መካከል ያለውን ልዩነት በጣም ለይተን ማወቅ አለብን። ምን ልታዩ ወጣችሁ ብሎ ሲላቸው እነዚህ ሰዎች አስቀድመው የሚፈልጉት ነገር አለ። የሚወዛወዘውን ሸምበቆ፣ በነገስታት ቤት ያሉትን፣ እነዚህን የመሳሰሉ ነገሮችን። ስለዚህ ዮሐንስ የእውነት የሚፈልገውን ያውቃል። ኢየሱስ ክርስቶስ ማን እንደሆነ የተረዳ ሰውን እሱ አዳኙ መሲሁ እንደሆነ ያውቃል። የእሱ ጥያቄና የእሱ ፍላጎት ክርስቶስ ኢየሱስን በእርግጥም በእርግጠኝነት የሚለውን ነገር ለመስማት ነበር። ነገር ግን ወደ ምድረ በዳ የወጡት ሰዎች ጥያቄዎቻቸው በጣም የውስጣቸውን ዓላማ ማንነት የሚያሳይ ነው። የምንፈልገው ነገር በጣም ዋጋ የሰጠነው ነገር ምን እንደሆነ ያሳያል። ኢየሱስ ክርስቶስ የራሱን ማንነት ለሰው ልጆች ሊገልጥ በሚወድበት መጠን ማንነት እንድንረዳው እንድናውቀው እኔና እናንተ ልባችን ውስጥ ያለውን ነገር እንድንፈትሽ ይጠይቀናል። ምን ልታዩ ወደ ምድረ በዳ ወጣችሁ? በምድረ በዳው ሊታይ የሚችል ነገር ምን እንደሆነ በዛን ዘመን እንደው ብንገምት እንግዲህ ኢየሱስ ክርስቶስ ያለውን ነገር ብናይ ይህንን ሸምበቆ ወይንስ እነዚህን ነገሮች ለማየት ፈልጋችሁ ወጥታችኋል? ግን የእውነት የምትፈልጉት ነገር ምንድን ነው? እውነት ልናይ የምንፈልገው ልንሰማ የምንፈልገው ነገር ምንድን ነው? ዮሐንስ ምቾትን የሚፈልግ ሰው አልነበረ። ነገር ግን በሕይወቱ ውስጥ ግን ስፍራ የሰጠው ነገር ነበረ። ያም የእግዚአብሔር መንግስት ነው። ኢየሱስ በፊት ለፊት እኔና እናንተን ይሞግተናል። የሚሞግተን ነገር ምንድን ነው? እሱ ወደዚህ ህብረት፣ ወደ ክርስቶስ፣ ወደ ማንነቱ ስንመጣ ለማየት የምንፈልገው የመጣ ነው ምንድን ነው? ከኢየሱስ ክርስቶስ ምን እናይ ዘንድ ነው የምንፈልገው? በዙሪያችን ካለው ጩኸት ባሻገር ነፍሳችን የእውነት የምትፈልገው ነገር ምንድን ነው? ነፍሳችን ውስጥ የሆነ ረሃብ፣ ጩኸት አለ። ያንን ረሃብ ጩኸታችንን በጣም ሊያረካን የሚችለው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። በህይወታችን ውስጥ ያገኘናቸው ነገሮች በጣም እኔና እናንተን በተረጋጋ ማንነት እንድንኖር እንድንጠበቅ አድርገውናል ወይንስ ሌላ እንድንፈልግ የሚያደርጉን ናቸው? ወገኖች፣ እግዚአብሔር በእውነት በእርሱ በማንነቱ እንድናረፍ ይፈልጋል። የምንሰማው የምናየው ነገር በጣም ወሳኝነት አለው። ለእኛና ለእናንተ ህይወት ወሳኝ ስለሆነ አንዳንድ ጊዜ በጣም ለልባችን በመኖር ያለ ንስሐ ከጌታ የሆነውን በረከት ለማግኘት እንፈልጋለን አይደለ? ያ ደግሞ በጣም ከባድ። የሚሰማኝ በእርጋታ ይቀመጣል ከመከራም ስጋት ያርፋል ብሎ ሲል የእውነት ከእርሱ ጋር ያለንን ግንኙነት ዋጋ እንድንሰጠው እግዚአብሔር ስለሚፈልግ ነው። ይሄ ደግሞ ያለንበት ዘመን በጣም ሩጫው በጣም ብዙ ነው። ከጌታ በጣም ልንማር ራሳችንን የሚመቸንን ሳይሆን ነገር ግን ጌታ ሆይ ፈቃድህ በሰማይ እንደሆነች ባለፈው ተመልክተናል። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ያንን ለማድረግ ኢየሱስን የምንፈልገው የያዝነውን እቅድ አፕሩቫል ለማስመታት ነው ወይንስ የያዝከውና የያዝሽው ነገር ትክክል አይደለም ተይው ተወው ብሎ ቢለን ለመተው ፈቃደኞች ነን? ምን ልታዩ ወጣችሁ? ምን ለምንድን ነው የምንፈልገው? እኔና የእናንተ የነፍሳችን ረሃብና ጥማት ምንድን ነው? በጣም በሚያሳዝን ሁኔታ ሁሉንም ነገር የሚሰሙ ነገር ግን ምላሽ የማይሰጡትን ሰዎች ምን ይላቸዋል? ዋሽንት ነፋንላችሁ፣ አልዘፈናችሁም፣ ሙሾ አወረድንላችሁ፣ አላለቀሰ። ምንም የማይመቻቸው ማለት ነው። ሁሉም ነገር ይነገራቸዋል፣ ግን ምንም የማይመቻቸው ወገኖች፣ መንፈሳዊ ግንዛቤ በጣም ወደ ብስለት ወደ እድገት ሊያመጣን ይገባል። ምላሽ መስጠት አለብን። ኢየሱስ ትውልዱን በገበያ ላይ ካሉ ልጆች ጋር ያወዳድራቸዋል። በጣም ፈጽሞ አይረኩም። መስማት የሚፈልጉት ነገር አለ፣ ግን እነሱ እንደሚፈልጉት አይደለም። አሁን ያለንበት ዘመን አይ ቲንክ እኔ ተመሳሳይ ይመስለኛል፣ ባልሳሳት በጣም የምንፈልጋቸው ነገሮች አሉ። እንዳልኳችሁ ነው 170 ምናምን ጋዜጣ በቀን እንደማንበብ በሚቆጠርበት አይነት የኢንፎርሜሽን በጣም ኦቨርሎድድ የሆነ ኢንፎርሜሽን ባለበት ዘመን ውስጥ ነው ያለ። 170 ምናምን እኮ በጣም የሰው ልጅ የአይምሮ እንትኑ ስንት ሜጋ ነው ምናምን የሆነ ቁጥሩን አላስታውሰውም። የማስታወስና ነገሮችን የመያዝ አቅማችን በጣም ውስን ነው። በዛ ውስጥ 170 ምናምን አስባችሁታል? አሁን እኮ ቴክኖሎጂው በጣም እንደዛ አደገኛ ከመሆኑ የተነሳ የሚያምኑ ሰዎች አይደሉም። የማያምኑ ሰዎች ይህንን ጉዳይ የሚያጠኑ ሰዎች ግድ የለም እንረጋጋ እያሉ ነው ያሉት። ማለት እንትኑን አረጋጉት አይነት ነገር ነው። መረጃውን ምናምን ለጊዜው እንትን አድርጉት፣ በጣም ረገብ አድርጉት፣ ቆም እንበል ማለት። ለራሴ ፕራክቲስ እያደረግኩት ነው። በተቻለ መጠን ኢንፎርሜሽን ያልበዛ ኢንፎርሜሽን ለማግኘት ትግል ነው። እውነት ለመናገር ትግሉ አለ በደንብ። ግን በተቻለ መጠን ግን ያንን ለመቀነስ ማለት ሀሳባችንን፣ ቀልባችንን፣ ነገራችንን የሚይዝብን። ዮሐንስ ጾሞ ጸልዮ መጣ፣ ነገር ግን ጋኔን አለበት አሉት። ኢየሱስ ሲበላ ሲጠጣ መጣ። እሱንም ደግሞ ምን አሉት? ጠጪ ነው፣ ከኃጢአተኞች ጋር ይበላል ይጠጣል ብለው አሉት። ይሄ ማለት በጣም የደነደነ ልብ ነበራቸው እነዚህ ሰዎች። አሁንም እነዚህ ሰዎች የሚሰሙት የሚያዩት ነገር ነበር የደነደነ ልብ። ሁልጊዜ ለእግዚአብሔር ምላሽ ላለመስጠት ምክንያት አለው። ወገኖች መልእክቱ በጣም የክርስቶስ በጣም ከባድ ነው። ነገር ግን ከባድ ስለሆነ አንዳንድ ጊዜ ጨካኝም የሆነ ይመስለናል አይደለ? የያዝነውን ነገር ተው። ወይም ደግሞ እግዚአብሔር አብርሃምን ሲፈትነው ምን አለው? አብርሃም ልጅህን ምን አድርግልኝ አለው? ሰዋልኝ አለ። የሚሰማውና የሚያየው አይደለ? ስለዚህ ሰዋልኝ ብሎ ሲለው ጨካኝ ይመስላል አይደለ? ግን አይደለም። በጣም የመልእክቱ በጸጋ የተሞላ ደግሞ ሲሆን በጣም ለስላሳ ነው ብለን ልንለው እንችላለን አይደለ? የዮሐንስ ወንጌል ምዕራፍ 8 ላይ ያችን ሴት እንዲወግሯት ሲፈልጉ ኢየሱስ ጋር ይዘዋት መጡ ይላል አይደለ? ከመጡ በኋላ ሙሴ እኮ እንደዚህ ብሎናል፣ አንተስ ምን ትላለህ ብለው ሲሉት፣ አይ ከእናንተ ኃጢአትን ያልሰራ ያላደረገ እሱ የመጀመሪያውን ድንጋይ። አሁን እኮ አትውገሯት አይደለም፣ ግን ከመካከላችሁ ኃጢአትን ያልሰራ። በጣም የኢየሱስ መልስ በጣም የሚገርም ነው። በጣም ይሄ በተለይ ደግሞ ይሄ የኦነርና የክብርና የውርደት ባህል ያለበት መካከል የሚደረጉ ንግግሮች በጣም ይገርሟቸዋል። እና ያንን ጸጋ እግዚአብሔር ሲገልጥ በጣም በሚያስገርም ሁኔታ ነው የገለጠው። ወገኖቼ እግዚአብሔር ማስረጃን ለሰው ልጆች ስላልሰጠ አይደለም ሰዎች አልሰማም ያሉት አለ ፍጥረት በራሱ የእግዚአብሔርን መኖር እኮ ይናገራል አይደለ? ያንን መጽሐፍ ቅዱስ የሚናገር ሰዎች ግን ሊሰሙ የሚፈልጉትን ነገር ለመስማት ስለፈለጉ እግዚአብሔር በእውነት ቃሉን ሰምተን እንድናደምጥ ምላሽ መስጠት እንድንችል እግዚአብሔር ይርዳል። ዕብራውያን ላይ ምን ብሎ ይናገራል? ዛሬ ድምፁን ብትሰሙ በአመፅ እንዳደረጋችሁት አሁንም ልባችሁን አታደንድኑ። ሐዋርያት ሥራ ላይ እናንተ ልባችሁና ጆሮአችሁ ያልተገረዘ አንገተ ደንዳኖች፣ ልክ እንደ አባቶቻችሁ መንፈስ ቅዱስን ሁልጊዜ ትቃወማላችሁ። በጣም ለዘመናዊቷ ቤተ ክርስቲያን ትልቅ ማስጠንቀቂያ ነው ወገኖች። እንሰማለን፣ እንሰበካለን፣ እናደምጣለን። ነገር ግን ምላሻችን ምንድን ነው? ላስፈራራችሁ አይደለም፣ እውነትን መነጋገር ስላለብን ነው አይደለ? በጣም ለእግዚአብሔር የምንሰጠው ምላሽ ይታያል፣ ይቆጠራል። አንዳንድ ጊዜ በጣም ማይመቸንን ነገር ልንሰማ እንችል ይሆናል። ነገር ግን ግድ የለም ስለሚያዋጣን ነው። አንዳንድ ጊዜ ወላጆቻችን ትዝ ይላችኋል፣ እኔ ለእናንተ ለአንተ ብዬ ነው ምናምን ቢሎ ሲሏችሁ፣ በጣም አያቴ እንደዛ ስትለኝ ልሰማው የማልፈልገው ቃል እኔ እንደው ለአንተ ብዬ ነው ምናምን ስትለኝ፣ በጣም በቃ እንደ እዳም እንደ እንትንም ይሰማኛል እና ስቅቅ ብሎኝ የምሰማው አይነት ነገር ነው። ለአንተ ብዬ ነው አይነት ነገር ብለው የሚሉት የማስታውሰው ነገር አጎቴ በጣም ሲያስቸግር ማለት ነው፣ በጣም ሲያስቸግር አያት የምን ትለዋለች? ወልደህ እየው ነው የምትለው። እኔ እንደዚህ አትበይኝ ብሎ በቃ ቤቱን ቀውጥ ያደርገዋል። ምክንያቱም ከባድ ቃል ነው አይደለ? ወልደህ እየው ማለት ስለዚህ በቃ የሆነ አምሽቶ ሲመጣ ወይም ደግሞ የሆነ ነገር ሲያደርግ እና ምልላችሁ ፈልጌ ነው እግዚአብሔር ሲናገረን ለጥቅማችን ይናገረናል። ምላሻችንን በእውነት ጤናማ በሆነ መልኩ እንድንሰጠው የእውነት የሰማነውና ያየነው የእርሱ ምስክሮች እንድንሆን ያደርገናል። ይሄ የሐዋርያትን ህይወት ብትመለከቱ ሌሎችንም ብታዩ ብዙ አልይዛችሁም ከሰዓታችን አንጻር። ይሄ የሰማነውን በአይኖቻችን ያየነውን የተመለከትነውን እጆቻችን የዳሰስኩትን ዮሐንስ በመልእክት ውስጥ የሚናገረው አይደለ? የሰማነውን ያየነውን ወገኖች፣ ይሄንን ቃል በጣም ከልባችን ልናነበው ልንወደው ይገባናል። ይሄ ቃል በእጃችን አለ። ይሄ ቃል ለእኔና ለእናንተ የህይወታችን ወሳኝ ቁልፍ የሆነ ነገር ነው። በእጅ የተያዘ ወርቅ እንደ መዳብ ይባላል አይደለ? እንደዛ ስለሆነብን ግን እኛ ሲያየነውንና የሰማነውን ከመናገር ወደ ኋላ አንልም። የሐዋርያ ሥራ ምዕራፍ 4 ላይ የሐዋርያቶች ምስክርነት ያ ያዩት የተመለከቱት ነገር የክርስቶስን ማንነት እስከ ሞት ድረስ እንኳን ለመናገር ድፍረት ሰጥቷቸው ነበር። ያቺ ሴት ጌታ ክርስቶስ መሲህ እንደሆነ ባየች በተረዳች ጊዜ ወደ ከተማዋ ገብታ የሰማራዊቲቱ ሴት ለመንደሯ ሰዎች ነገረቻቸው ይላል። እንግዲህ የምናየው የምናምነው አንቺ ስለነገርሽን ብቻ አይደለም፣ እኛ ራሳችን ሰምተነዋል። ይህ ሰው በእውነት የዓለም አዳኝ እንደሆነ እናውቃለን። የእውነት በሕይወታችን የእኛን ማንነት የሚይዘው ከእኛ የሚወጣው እርሱ ማን እንደሆነ የምናሳይበት ያየነው የሰማነው ወገኖቼ፣ ፍርሃታችን በእርሱ ጸጋው ድፍረት እንዲተካ፣ ምሬታችን በእርሱ የማጽናናት ቋንቋ እንዲለወጥ፣ ዓለማዊ የሆነው ነገር የያዘን የዓለምን ምኞት አስክዶን ነው አይደለም የሚለው፣ ያንን እንድንክድ የሚያደርገን ጸጋውና መንፈሱ የትኛው የምንሰማውና የምናየው ይሄ ሁሉ ተሰብስበው ስለ ክርስቶስ እንድንመሰክር ያደርገናል። ስለዚህ ሰው ያለውን ነው የሚሰጠው አይደለ? የተሞላነውን ነገር ነው። ስለዚህ በጣም ስታነቡ የቆያችሁት ነገር ካለ ከሰዎች ጋር ስትገናኙ በተቻለ መጠን ርዕሳችሁ ወደዛ እንዲሄድ ነው የምትፈልጉት አይደል? አስተውላችኋል? እኔና ዳኒን አሁን ስናወራ ብታገኙን በተቻለ መጠን ያወራነው የምናወራው ነገር ከመጽሐፍ ካነበብ ነገር ጋር እየተገናኘ በዚህ ሳምንት ራሳችን እንድንጠይቅ በጣም ላበረታታ የሚፈልገው ነገር ምንድን ነው? እሱ የምሰማው ነገር ምንድን ነው? በጣም ልመለከተው የሚፈልገው ነገር ምንድን ነው? ውሳኔን የሚቀርጸው ነገር ምንድን ነው? ፍላጎቴን ሞልድ እያደረገ እየቀረጸ ያለው ነገርስ ምንድን ነው? ማለት ለሌሎች ላካፍለው የሚችለው እውነት ያለኝ እውነት ምንድን ነው? ይህና የእናንተን ትኩረት አቅጣጫ የልባችንን ሁኔታ እንድንፈትሽ ማቴዎስ በምዕራፍ 11 ላይ ጥያቄን ይጠይቀናል። መስማትና ማየት የምንፈልገው ምንድን ነው? ሀሳባችንን ለመጠቅለል ግራ የተጋባ የተደናገጠ እምነት ጥያቄዎቹን ወደ ኢየሱስ ያመጣል። ዮሐንስ መጥምቁ ጥያቄዎቹን ወደ ኢየሱስ ያመጣው እውነተኛ መስማትና ማየት የክርስቶስ ቃልና ስራ ማዕከሉ የሆነና ትኩረት ያደረገ ነው። እናያለን ብለን የወጣነው ነገር የልባችንን ረሃብ ይገልጣል። ምን ልታዩ ወጣችሁ ብሎ ሲል በልባቸው ምን እንደነበረ ያሳያል። ከእርሱ ስንሰማ በእርሱ አንሰናከልም፣ በእርሱ ግን እንጸናለን። የእውነት የሰማነውና ያየነው የእርሱ ምስክሮች ያደርገናል። አሜን። ክብር ለእግዚአብሔር ይሁን። ሁላችንም በእግዚአብሔር ፊት እንነሳለን፣ አንድ ላይ እንጸልያለን።